the voice of America.
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። አመሻችሁ ዘመቶቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ ሰኔ 29 2013 ዓ.ም ፕሮግራማችንን እናቀርባለን። የማስተናግዳችሁ አዳኝ ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ያቀናብራል። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶችን እናሰማ። የኢትዮጵያ የሰብአዊ መብት ኮሚሽን ጋዜጠኞችና የትግራይ ተወላጆች እየታሰሩ ነው የሚለውን ወሬ እየተከታተልኩ ነው ማለቱ ተገለጸ። ለሀገሪቱ የገንዘብ ግሽበት ከምን ጊዜም በላይ ከፍተኛ መሆን ዋናው ምክንያት የምግብ ዋጋ መናር መሆኑ ታወቀ። የሲዳማ ክልልነት ያስገኘው ህዝብ ውሳኔ የኢኮኖሚና የማህበራዊ ኑሮ ተግዳሮቶችን ለማቃናት እድል መክፈት አለበት ሲሉ በሐዋሳ ከተማ ነዋሪዎች አስገነዘቡ የሚሉትና ሌሎችም ቅንብሮች አሉን። አሁን የምሽት ዜና ይሰማል።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ታላቁን ህዳሴ ግድብ መሙላት ጀምራለች ስትል ያስታወቀችው ግብጽ ይሄ አንድ ወገን እርምጃ የቀጠናውን ደህንነትና ሰላም አደጋ ላይ ይጥላል ስትል ተቃውሞ አሰማች። አሶሺየትድ ፕሬስ ያጠናቀረውን ዘገባ ሀፍታሙ ስዩም እንደሚከተለው ያቀርበዋል።
በትናንትናው ዕለት ግብጽ ኢትዮጵያ ለናይል ወንዝ ዋነኛ ገባር በሆነው አባይ ወንዝ ላይ የገነባችውን ግድብ በውሃ መሙላት መጀመሯን አስታውቃለች። የጸጥታው ምክር ቤት አለመግባባቱን በሚመለከት ስብሰባ ለማድረግ ቀን በቆረጠበት ሰሞን የተሰማው የኢትዮጵያ እርምጃ ውጥረቱን እንዳያባብሰው ተሰግቷል። በግብጽ የመስኖ ሚኒስቴር በኩል የወጣው መግለጫ ሚኒስቴር መሐመድ አብዱል አቲ ከኢትዮጵያ አቻቸው ኢትዮጵያ የሁለተኛውን ዓመት የውሃ ሙሌት መጀመሯን የሚያስታውቅ ኦፊሳላዊ ደብዳቤ እንደደረሳቸው አስታውቋል። መግለጫው ይህንን የአንድ ወገን እርምጃ በ2015 የጎርጎሳውያኑ ዘመን የተገባውን ስምምነት በግልጽና በከፋ መልኩ የጣሰ ነው በሚል አሻሚነት በሌለው ሁኔታ ግብጽ ውድቅ እንዳደረገችውም አስታውቋል። ይህ እርምጃ ለቀጠናው ደህንነትና ሰላም ስጋትም ነው ብሏል መግለጫው። የተባበሩት መንግስታት ድርጅት 10 ዓመት ያስቆጠረውን ውዝግብ በተመለከተ ውይይት ለማድረግ ለሐሙስ ወይንም ከነገ በስቲያ ስብሰባ ጠርቷል። በሚያዝያ ወር የአፍሪካ ህብረት በአደራዳሪነት የተሳተፈበት ንግግር ሳይሰምር መቅረቱን ተከትሎ ባለፉት ወራት ውስጥ ውጥረቱ እያየለ መጥቷል። የግብጽና ሱዳን የውጭ ጉዳይ ሚኒስትሮች የጸጥታው ምክር ቤትን ስብሰባ ለመታደም በኒውዮርክ ከተማ ይገኛሉ። የግብጽ ፕሬዚደንት አብዱል ፈታ አልሲሲ የግብጽን የውሃ ድርሻ የሚቀንስ ማንኛውም የኢትዮጵያን እርምጃ መንግስታቸው እንደማይታገስ ቀደም ብለው አስጠንቅቀዋል። የግብጽ የውሃ ድርሻ ከተነካ ሀገራቸው ማንኛውንም አይነት እርምጃ ልትወስድ እንደምትችል ያስጠነቅቁት ሲሲ አዲስ አበባ ከካይሮና ካርቱም ጋር በመተባበር ማንኛውንም ግጭት እንድታስቀር ቀደም ባለው ጊዜ አሳስበዋል። የኢትዮጵያ መንግስት ዜና አውታሮች ይፋ እንዳደረጉት የግድቡ 80 በመቶ ግንባታ የተጠናቀቀ ሲሆን በጎርጎሳውያኑ 2023 ዓመተ ምህረት ኃይል ማመንጨት ሙሉ አቅሙ ላይ ይደርሳል ተብሎም ይጠበቃል። ግድቡ ሲጠናቀቅ ከአፍሪካ ቁጥር 1 ከዓለም ደግሞ 7ኛው ግዙፍ የውሃ ኃይል ማመንጫ ጣቢያ እንደሚሆንም ተነግሯል። የአሁኑ አለመግባባት ያነጣጠረው ኢትዮጵያ ግድቡን በምን ያክል ፍጥነት መሙላትና ዳግም ሙሌት ማከናወን እንዳለባት፣ ዓመት ተሻጋሪ ድርቅ በሚኖርበት ጊዜ ለታችኛው ተፋሰስ ሀገራት ምን ያክል መጠን ያለው ውሃ መልቀቅ እንዳለባት በሚመለከቱ ጉዳዮች ላይ ነው። ግብጽና ሱዳን፣ ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ግድቡ ተግባሩን የሚያከናውንበት ሂደትና አሞላሉን በተመለከተ በህግ ገዥነት ያለው ስምምነት ላይ እንዲደረስ እገዛ እንዲያደርጉ በተደጋጋሚ ጥሪ አቅርበዋል። ከዘጠና በመቶ በላይ ለሆነው የውሃ ፍጆቷ የአባይን ወንዝ የምትጠቀመው ግብጽ ሁኔታዎችን ሳያገናዝቡ ግድቡ ስራ ቢጀምር የሚያስከትለው አደገኛ ውጤት ያሰጋታል። አብዛኛው ህዝቧ የኤሌክትሪክ ኃይል አገልግሎት ተጠቃሚ ያለመሆኑን የምታነሳው ኢትዮጵያ በበኩሏ በአምስት ቢሊዮን ዶላር ወጪ በመገንባት ላይ ያለችው ግድብ በእጅጉ አስፈላጊ መሆኑን አስታውቃለች። ሱዳን ኢትዮጵያ የግድቡን ተግባራት በተመለከተ መረጃ እንድታስተባብርና እንድታጋራ ትፈልጋለች። ይሄ እንዲሆን የምትሻው ደግሞ በጎርፍ መጥለቅለቅን ለመከላከል በናይል ወንዝ አውራ ገባር ጥቁር አባይ ወንዝ ላይ ተሰራጫቸው የራስዋ ኃይላ ምንጭ ግድቦችን ከጥፋት ለማዳን ነው። ነጭ አባይና ጥቁር አባይ ካርቱም ላይ ይገናኛሉ። አንድ ወንዝ ሆነው ወደ ሰሜን አቅጣጫ ወደ ግብጽ ወደ ሜዲትራኒያን ባህርም ያቀናሉ።
አጣሙን ለዘገባው አመሰግናለሁ። የኢትዮጵያ መንግስት በጦርነቱ ሊያሸንፍ አልቻለምና በድርድር ተኩስ አቁም እናድርግ፣ ለክልሉ ግጭትም ፖለቲካዊ መፍትሄ ይሰጥ ሲሉ የትግራይ ታጣቂ ኃይሎች አዛዥ መናገራቸውን ሮይተርስ ዘገበ። የኢትዮጵያ መንግስት ከአንድ ሳምንት በፊት ወታደሮቹን ከትግራይ ክልል ዋና ከተማ ከመቀሌ ማስወጣቱን ተከትሎ ሮይተርስ የትግራይ ተዋጊ ኃይሎች አዛዡ ጀነራል ጻድቃን ገብረተንሳይ ካልታወቀ ስፍራ በሳተላይት ስልክ ሰጡኝ ባለው ቃል የአብይ ኃይሎች ስለተሸነፉ ተኩስ አቁም ለማድረግ እንደራደር እያልን ነው ማለታቸውን ከናይሮቢ ባጠናቀረው ዘገባ ጠቅሷል። አስከትለውም ላለው አጠቃላይ ችግር እውነታ ላይ የተመሰረተ መፍትሄ እንዲገኝ ብለን ራሳችንን እየገታነን ዓለም አቀፉ ማህበረሰብ ይህንን እንዲረዳልን እጠይቃለሁ ማለታቸውን ዘገባው ጠቁሟል። ሌላ አማራጭ ከሌለ ግን በወታደራዊ መንገድ ለመፍታት መሞከር ይኖርብናል ማለታቸውንም አክሏል። የኢትዮጵያ መንግስትን ምላሽ እንዳላገኘም የዜና ወኪሉ ጠቅሷል። የኢትዮጵያ መንግስት ስትራቴጂያዊና ሰብአዊ ምክንያት ባለው እርምጃ ወታደሮቹን ከትግራይ ማስወጣቱ ሲታወቅ ህወሓት ግን ተኩስ አቁም አደረግን የሚሉት ፌዝ ነው የወጡት ተባረው ነው ማለቱን ዘገባው አብስቷል። እሁድለት ህወሓት ባወጣው መግለጫ ከኢትዮጵያ መንግስት ጋር ማናቸውንም የተኩስ አቁም ለማድረግ በቅድሚያ የኤርትራና ያጎራባች አማራ ክልል ወታደሮች በሙሉ መውጣትና ሌሎችም ነጥቦችን የዘረዘረ ቅድመ ሁኔታ አስቀምጧል። ትግራይ ተዋጊ ኃይሎች አዛዡ ለሮይተርስ በሰጡት ቃል አብይ በጦርነቱ መሸነፋቸውን የማያምኑ ከሆነ ውጊያው ይቀጥላል። ኢትዮጵያ መንግስት ሆን ብሎ እርዳታ ወደ ትግራይ እንዳይገባ እያደረገ ነው። ወታደሮቹ ከወጡ ወዲህ እርዳታ መግባት አልቻለም ማለታቸውን ተምሮ ጠቅሷል። ሮይተርስ አክሎም በአሁን ወቅት ህወሓት የማረካቸው 8000 ወታደሮች አሉ ማለታቸውን የኢትዮጵያ የጦር ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ግን የምርኮኞቹ ቁጥር የተጋነነ ነው እንዳሉ ጠቅሶ ትክክለኛውን ቁጥር ለማረጋገጥ እንዳልቻለ አመልክቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት ባደረጉት ንግግር ሰላማዊ መፍትሄ ስለፈለግን እንጂ ካስፈለገ 1,000,000 ወጣቶች በፈቃደኝነት ለውጊያ ይመዘገባሉ፣ ጦርነቱን መቀጠል ይቻላል፣ ውጤቱ ግን በሁለቱም በኩል ህይወት መጥፋትና ዶላር ማባከን ነው፣ በዚህ መንገድ ማሸነፍ አንችልም ማለታቸውን ዘገባው ጠቅሷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ስናልፍ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደራቸው ባለፈው እሁድ እስከ ጁላይ 4 የአሜሪካ የነጻነት ቀን በነበረው ጊዜ ውስጥ ሊያከናውን ወጥኖት የነበረው የኮቪድ-19 ክትባት ግብ ሳይሳካ መቅረቱን ተከትሎ እስካሁን ያልተከተቡ አሜሪካውያን ክትባታቸውን እንዲወስዱ ዛሬ በድጋሚ ተማጽኖ ሊያቀርቡ ነው። በተለይ አሁን ዴልታ የተሰኘው አሳሳቢው የቫይረሱ ዝርያ በመደቀኑ እባካችሁ ራሳችሁንና ሌሎችን ለመጠበቅ ተከተቡ ብለው ይማጸናሉ ተብሏል። ፕሬዚደንቱ ዛሬ በዋይት ሃውስ በሚያደርጉት ገለጻ በአሁን ወቅት በሀገሪቱ ዙሪያ እየተስፋፋ ካለው ራሱን ቀይሮ የተነሳው ዴልታ እየተባለ የሚጠራው የኮሮና ቫይረስ ዝርያ በተያያዘ አስተዳደራቸው እየሰጠ ያለውን ምላሽና የክትባት መርሃ ግብሩን ይዞታ በተመለከተ ማብራሪያ ይሰጣሉ። የባይደን አስተዳደር ቀደም ብሎ በያዘው ውጥን ባለፈው እሁድ እስከዋለው የዩናይትድ ስቴትስ የነጻነት ቀን ድረስ ህዝቡ 70% ቢያንስ የመጀመሪያውን ክትባት እንዲወስድ ለማድረግ አልመው ነበር። ሆኖ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ባለፈው አርብ ባወጣው መግለጫ በሁለት ጊዜ የሚሰጡትን ክትባቶች የመጀመሪያውን የተከተቡት 67%፣ ሁለቱንም ወስደው ያጠናቀቁ ደግሞ 47% መሆናቸውን ነው የሚያመለክተው። ትናንት በስቲያ እሁድ በዋይት ሃውስ በተካሄደው የጁላይ 4 በዓል ላይ ለተገኙ እንግዶች ፕሬዝደንቱ ባደረጉት ንግግር ነሆ አሁን እርስ በርስ ለመገናኘት ከቦታ ወደ ቦታ ለመዟዟርም በቅተናል፣ የንግድ ድርጅቶችም ተከፍተዋል ብለዋል። ሆኖም አሉአያ ይዘው ኮቪድ-19 ገና ሙሉ በሙሉ ድል አልተመታም። ይህን እንዳንዘነጋ ከባድ የሆኑ የኮሮና ዝርያዎች ተፈጥረዋል። ስለዚህ ትልቁ የአገር ወዳድነት ተግባር ክትባቱን መከተብ ነው ሲሉ አሳስበዋል። ሌላ የኮቪድ-19 ዜና ጀርመን በፍጥነት የሚዛመተው ዴልታ የሚባለው የቫይረሱ ዝርያ መከሰቱን ተከትሎ በብሪታንያና በአራት ሌሎች የአውሮፓ ሀገሮች ላይ አጽንታው የነበረውን የጉዞ ገደብ ዝቅ ልታደርግ መሆኗን ዛሬ ተናግራለች። የጀርመን መንግስት የጤና ተቋም ባወጣው መግለጫ ብሪታንያ፣ ፖርቹጋል፣ ሩሲያ፣ ህንድ እና ኔፓልን እጅግ አስጊ የዴልታ ኮሮና ስርጭት ይዞታ ላይ ከሚለው ሰንጠረዥ አውጥተናቸዋል ሲል ነው ያስታወቀው። በዚህም መሰረት ከተጠቀሱት ሀገሮች ጀርመን የሚገቡ መንገደኞች የኮቪድ ክትባት መውሰዳቸውን የሚያሳይ ማረጋገጫ እስካቀረቡ ድረስ ተለይተው መቆየት አይኖርባቸውም። ያልተከተቡ ሰዎች ግን ለአስር ቀናት ለይቶ ማቆያ መግባት ግዴታ አለባቸው። ሲገቡ በምርመራ ከቫይረሱ ነጻ ሆነው ከተገኙ ግን ተለይተው እንዲቆዩ የሚገደዱት ለአምስት ቀናት ብቻ ሊሆን እንደሚችል ተገልጿል። በሌላ በኩል ዴልታ በሚባለው ልውጡ የኮሮና ቫይረስ ዝርያ የሚያዙት ሰዎች ቁጥር እየጨመረ ቢሆንም የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን የእንቅስቃሴ ገደቦቹን እንደ አውሮፓውያን አቆጣጠር ሐምሌ 19 ቀን እናነሳዋለን ሲሉ አስታወቁ። ዝግ በሆኑ ስፍራዎች ያፍና አፍንጫ መሸፈኛ ጭንብል መጠቀምና ማህበራዊ ርቀትን መጠበቅን የሚያዘው መመሪያ ይሰረዛል ነው የተባለው። ይሁን እንጂ የንግድ ቤቶች ተገልጋዮቻቸው ጭንብል እንዲጠቀሙና የእርስ በርስ ርቀት እንዲጠብቁ የየራሳቸውን ደንብ ሊያወጡ ይችላሉ ተብሏል። ባለፈው ሳምንት በብዙ መቶ የንግድ ኩባንያዎች ላይ ከተፈጸሙት እጅግ መጠነ ሰፊ የሳይበር ጥቃቶች ጀርባ መሆናቸው የሚጠረጠር የጥቃቱ ፈጻሚዎች ስራቸው የተስተጓጎለባቸውና የጉዳቱ ሰለባ የሆኑ አውታሮች በሙሉ መልሰው መስራት ይችሉ ዘንድ $70 ሚሊዮን የማስለቀቂያ ክፍያ መጠየቃቸው ተገለጸ። ክፍያው በስውር መገበያያው ገንዘብ በክሪፕቶ ከረንሲ አማካይነት እንዲፈጸም ነው የጠየቁት። ይህን ዘገባ ዝርዝር አሉላ ከበደ ይዞ ቀርቧል።
ባለፈው አርብ የተፈጸመውና በዓለም ዙሪያ 1500 የሚደርሱ የንግድ ተቋማት ላይ የደረሰውን ጥቃት የተራቀቀ ሲል የገለጸው ዋና መቀመጫውን በደቡብ ምስራቅ ፍሎሪዳ ክፍለ ግዛቷ የወደብ ከተማ ማያሚ ያደረገው የኮምፒውተር ፕሮግራም አምራች ኩባንያ ከሲያ ከጥቃቱ ሰለባዎች አንዱ ነው።
What the federal authorities are very, very confident it was the REvil group, which is, it's not state affiliated with Russia. So, you know, they don't believe it's the Russian quote unquote government or the intelligence agencies. It's a worldwide hacker.
ጥቃቱን የፈጸመው ከሩሲያ ጋር ቁርኝት የሌለው አርኢቪል በሚል መጠሪያ የሚታወቀው ቡድን ስለመሆኑ ፌደራል ባለስልጣናት በጣም እርግጠኛ ናቸው። በመሆኑም የሩሲያ መንግስትና የስለላ ተቋሙ የሉበትም ብለው ያምናሉ። ይልቁንም ከዚህ ጥቃት ጀርባ በዓለም ዙሪያ የተዘረጋ መረብ ያለው ወይንም ከሌሎች ጋር ያበረ ዓለም አቀፍ የሳይበር ወንጀለኛ ቡድን ስለመሆኑ በጣም እርግጠኛ ናቸው ያሉት የከሲያ ዋና ስራ አስፈጻሚና ሊቀመንበር ፍሬድ ቮኮላ ናቸው። የሳይበር ጥቃቱ የደንበኞቹን የኮምፒውተር ስርዓትና የመተግበሪያ አውታሮች ሰርጎ ገብቶ እንደሆነ ለመመርመርና ለማወቅ የሚያስችል መሳሪያ እንዳለው ያመለከተው ድርጅታቸው ትላንት እስከ ቀኑ መገባደጃ ድረስ የመረጃ ቋቶቹን መልሶ ከድረገጽ መረቦች ጋር ለማገናኘት ያሳደረውን ተስፋ ገልጦም ነበር። በአርቡ የሳይበር ጥቃት በዓለም ዙሪያ በመቶዎች የሚቆጠሩ ኩባንያዎችና የመንግስት ድርጅቶች ሳይቀሩ የጥቃቱ ሰለባ መሆናቸው ታውቋል። የፌደራሉ የወንጀል ምርመራ ቢሮ FBI ባለፈው የግንቦት ወር መጨረሻ በግዙፉ የስጋ ምርት ማቀነባበሪያ ኩባንያ JBS ላይ የደረሰውንና ስራውንም ያስተጓጉለውን የሳይበር ጥቃት የፈጸመው አርኢቪል ነው ብሎ ያምናል። በሌላ ተያያዥ ዜና የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ባለፈው ቅዳሜ ጥቃቱን አስመልክቶ በሰጡት አስተያየት ባለፈው ወር ከሩሲያ አቻቸው ቭላድሚር ፑቲን ጋር የነበራቸውን ቆይታ አስታውሰው ከጥቃቶቹ ጋር ቁርኝት ኑሯት ከተገኘች ዩናይትድ ስቴትስ ሩሲያን ተጠያቂ ታደርጋለች ብለዋል።
አመሰግናለሁ ለዘገባው አሉላ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለዜናው እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችን ነው የምታዳምጡት። ዝግጅቶቻችን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪ ስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14።
ማምረት ይችሉ የነበሩ ዜጎች ማምረት ባለመቻላቸው ጥቂት ገበያው ላይ የነበረችውን እንዲሻሙ ያደርጋል። ምክንያቱም በበቂ ወደ ገበያው መምጣታቸው። ሌላው ምንድን ነው? ለነዚህ ማምረት ይችሉ ለነበሩ አካላቶች የሰብአዊ ድጋፍ ለማቅረብ ከሚገዙት ላይ ትክክለኛውን ከፍተኛው ፕሮፖርሽን ወደ ምግብና ወደ ሰብአዊ ድጋፍ እንዲደረግ ተጽዕኖ ፈጥሯል።
የሰማችኋቸው አቶ ዋሲሁን በላይ በከፍተኛ ሁኔታ እየጨመረ የሚገኘውን የምግብ ዋጋ ግሽበት ለማረጋጋት መወሰድ በሚገባቸው እርምጃዎች ዙሪያ ያነጋገርናቸው የምጣኔ ሀብት ባለሙያ ናቸው። በሁለተኛው የፕሮግራም ክፍለ ጊዜያችን ይቀርባሉ። አሁን የዕለቱ አብይ ርዕስ በአዲስ አበባ ከተማ ከህወሓት ጋር ግንኙነት አላቸው የተባሉ የትግራይ ክልል ተወላጅ የሆኑ ነዋሪዎችና የሚዲያ ሰዎች መታሰራቸው ተገለጸ። ለእስራት ከተዳረጉ የትግራይ ተወላጆች መካከል እንደሆነ የገለጸ አንድ የአዲስ አበባ ነዋሪ ወጣት ለአሜሪካ ድምጽ በሰጠው አስተያየት ባለፈው ቅዳሜ ሲቪል በለበሱ ፖሊሶች ተይዞ ከታሰረ በኋላ አመሻሽ ላይ መለቀቁን ተናግሯል። ማንነቱ እንዲገለጽ ያልፈለገው ይህ ወጣት እርሱና ጓደኞቹ በፖሊስ የተያዙት በኢትዮጵያ መንግስት በአሸባሪነት ከተፈረጀው ህወሓት ጋር ግንኙነት አላቸው በሚል ተጠርጥሮ መሆኑን ገልጿል። በዛሬው ዕለትም እስራቱ እንደቀጠለ ተቆሟል። በተያዘ መረጃ ጋዜጠኞችም ስለመታሰራቸው ኢሰመኮና የዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ መግለጻቸው ይታወቃል። ታስረዋል የተባሉት ጋዜጠኞች በአውሎ ሚዲያና ኢትዮ ፎረም የሚሰሩ ሲሆን ከአውሎ ሚዲያ የታሰሩ ጋዜጠኞችና ሌሎች ባልደረቦች ከታሰሩ ሳምንት ቢሆናቸውም ፍርድ ቤት እንዳልቀረቡ ቤተሰቦቻቸው ተናግረዋል። ቪኦኤ ከፌደራል ፖሊስ መረጃ ለማግኘት በተደጋጋሚ ያደረገው ጥረት ለጊዜው አልተሳካም። የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ ዝርዝር ጉዳይ ባያነሱም በአዲስ አበባ ሆነው አሸባሪ ያሉትን ህወሓትን የሚደግፉ መኖራቸውን ገልጸው እነዚህ አካላት ተጠያቂ ማድረግ ያስፈልጋል ሲሉ ትናንት ተናግረዋል። ኬኔዲ አባተ ዘገባ ልኮልናል።
ሰሞኑን በአዲስ አበባ ከተማ የሚገኙ የትግራይ ክልል ተወላጅ የሆኑ ነዋሪዎችና የሚዲያ ሰዎችን ጨምሮ ሌሎችም ከህወሓት ጋር ግንኙነት አላቸው በሚል ተጠርጥረው የታሰሩ ሰዎች መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ከቀናት በፊት ባወጣው መግለጫ ማስታወቁ ይታወሳል። ሁኔታውን በመከታተል ላይ እንደሚገኝም የገለጸው ኮሚሽኑ ድርጊቱ በነዋሪዎች ላይ ማንነትን በመለየት ለጥርጣሬና መድሎ የሚያጋልጥ ተግባር እንዳይሆን ያለውን ስጋትም ገልጿል። ለእስራት ከተዳረጉ የትግራይ ተወላጆች መካከል እንደሆነ የገለጸ አንድ የአዲስ አበባ ነዋሪ ወጣት ለአሜሪካ ድምጽ በሰጠው አስተያየት ባለፈው ቅዳሜ ከሁለት ጓደኞቹ ጋር ከመንገድ ላይ ሲቪል በለበሱ ፖሊሶች ተይዘው ከታሰሩ በኋላ አመሻሽ ላይ ሁለቱ ተፈተው አንዱ መቅረቱን ተናግሯል። ማንነቱ እንዲገለጽ ያልፈለገው ይህ ወጣት ከነርሱ በኋላም ሌሎች ታሳሪዎች እነርሱ ወደነበሩበት እስር ቤት መምጣታቸውንና አብዛኛው ማጣራት ከተደረገ በኋላ መለቀቅ ቸውን ገልጿል።
የታሰርነው ቅዳሜ ዕለት ነው። ቅዳሜ ሰዓት አጋጣሚ ከመኪና ወርደን ሶስት ነበርኛ እና አጋጣሚ አርካታቻ ጀማአተን ነው ወደ ቤተክርስቲያን ልንሳለም በትግርኛ ያወራን ነበር። አንድ ሁለት ጓደኞች ናቸው። ከዛ ወስደን በቃ ሲቪል ናቸው። ምን ችግር አለ እንዴ ምናምን እንዳጨው አይ ችግር የለም በቃ ተፈልገላችሁ ጣቢያ ነው ምናምን አይደል ወስደን በቃ ወዲያው ስልካችን ተቀበሉ። ስልካችንም አንዳንድ ነገር ተካረበብን ምንም አላገኘንም እንግዲህ። ከዛ የኔ አዲስ አበባ ነበረ መታወቂያ አንድ ጓደኛዬም አዲስ አበባ ነበረ። አንድ ሶስተኛ ጓደኛችን ደግሞ ሚስቱ የጅማ ልጅ ናት። መታወቂያ የነበረው ደግሞ ኦሮሚያ ክልል የጅማ ነው። ደስ ትንሽ አከርርለት አጋጣሚ ሆኖ አንዱ አልወጣም ያው አንድ ሁለታችን ነው የወጣን ማለት ብዙ ነን አንድ ላይ የነበርን ነው እያልኩ ያለው። ከዛ ከኛ ኋላም ብዙ መጡ ወደ እዛ እንሄዳሰብን 28 ሰው ነን። ከዛ ከአራተኛ ወደ መሳለሚያ ወሰዱን። መሳለሚያ ደግሞ ሌላ ምርመራ እንሰራለን እንሄድ መጣም ነው የሚል ነበረ። ከዛ ማታ 12 ሰዓት አካባቢ መታወቂያ ያለው መታወቂያ ያለው የክፍለ ሀገር አብዛኞች እዛ የቀሩ ያው የትግራይ ነበረ መታወቂያቸው። እነሱ ወደ 10 ሰው ምናምን የሚሆኑ ቀሩ በቃ።
እሱና ጓደኞቹ በፖሊስ የተያዙት በኢትዮጵያ መንግስት በሽብርተኝነት ከተፈረጀው ከህዋት ጋር ግንኙነት እንዳላቸው ተጠርጥረው መሆኑን የገለጸው ወጣቱ በዛሬው ዕለትም እስራቱ እንደቀጠለ ተቆሟል። ጓደኞቹ መታሰራቸውን በተመለከተ ለቪኦኤ አስተያየቱን የሰጠ ሌላ ወጣት እስረኞችን ለመጠየቅ እንኳን ያሉበትን ማወቅ እንዳልተቻለ ተናግሯል።
አሁን የኔ ጓደኛዬ ዋኔንም ንግድ ፍቃድ ልኪ ምንም ያስፈጠውት በንግድ ፍቃዱ አጣርተው ለቀቁት። ሌሎችም እንደዚህ ተለቀቋሉ። አብዛኛው በለው ተለቀዋል፣ ወደ ማታ አካባቢ ተለቀዋል። ሌሎች ግን በተለይ አዲስ አበባ መጣቂያ ከሌላቸው አልተፈቱም አይፈቱም። እስካሁንም የት እንዳሉ አናውቅም። የት ነው የት ሄደን መጠየቅ እንችላለን ማለት እንደላቸው ራሳቸው ይመጣሉ ነው የሚሉት።
በተያያዘ መረጃ ጋዜጠኞችም ስለመታሰራቸው ኢሰመኮና የዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ መግለጻቸው ይታወሳል። ታስረዋል የተባሉት ጋዜጠኞች አውሎ ሚዲያ ሴንተርና ኢትዮ ፎረም በተባሉ የዩቲዩብ ሚዲያዎች የሚሰሩ ናቸው። ከኢትዮ ፎረም አበበ ባዩና ያየሰው ሽመለስ የተባሉ ጋዜጠኞች የታሰሩ ሲሆን ከአውሎ ሚዲያ ደግሞ ከጋዜጠኞች ውጪ የድጋፍ ሰራተኞችንም ጨምሮ 12 ግለሰቦች ስለመታሰራቸው የታሳሪዎች ቤተሰቦች ለቪኦኤ ያረጋግጠዋል። ከአውሎ ሚዲያ የታሰሩት ጋዜጠኞችና ሌሎች ባልደረቦቻቸው ከታሰሩ ሳምንት ቢሆናቸውም ፍርድ ቤት እንዳልቀረቡ ቤተሰቦቻቸው ተናግረዋል።
ሚዲያ ወደ 12 ናቸው።
12ቱም ጋዜጠኞች ናቸው?
አይደለም፣ የቢሮ ሰራተኛ በሙሉ ነው ያለበት። ከቢሮ ስራ ላይ ቀረጻ ላይ ያዙ ነው የተወሰደው። ከታሰሩ ሳምንታቸው ነው። የመጀመሪያ ሮብ ቀን ማታሰራቸው ሐሙስ ጠዋት ነው ያየናቸው። አንድ ሰው ከተወሰደ እኮ በ24 ሰዓት ወርባል ወንጀለኛም ከሆነ ፍርድ ቤት መቅረብ አለበት። ደግሞ ቤተሰብም ሊጎበኘው ይገባል። ምንም የተነገረ ነገር የለም። እዚህ ናቸው የሚለን የለም። ይኸው ሳምንታችን ነው። በቃ ቀን ከሌሊት ምንም እንትን የሌለቀ ሲነገር ብቻ እየዞረ እንላለን። አዲስ አበባ መልሲም ስጠን ሰው ግን አተናል።
ጋዜጠኞቹና ሌሎች ባልደረቦቻቸው ተፈተዋል ተብሎ ቢነገራቸውም ቤተሰቦቻቸው ግን እስካሁን ስላሉበት ሁኔታ እንደማያውቁም ነው የገለጹት።
አርብ ስንሄድ ለቀናቸዋል የሚል ነገር ነው ያለው። ከተለቀቁ የከሄዱስ እሱን እኛ አናውቅም። ከዚህ ግን ለቀናቸዋል እያሉ ነው።
ማን ነው ያላችሁ እንደዛ?
ይህንን ያለ ከወንጀል ምርመራ ሜክሲኮ ያለው። አሁን ግን ከዛ በኋላ ያው የሰብአዊ መብት ኮሚሽን ሚድን በጠባቂ ሚድን ምንም በቃ ማናቸውም የዚህ ቦታ ነው ያሉት የሚለን የለም። ጠይቀን እንሰጣቸዋለን ነው፣ ግን ማልፍ የሚሰጠን ሰው ልናገኝ አልቻለም።
እኔ ምህረት ጓደኛዬ ነች። ከታሰረች ቀን ጀምሮ ለአንድ ቀን ነው ማግኘት የቻልነው። አረብ ዕለት ጠዋት ስንቅ ለማቀበል ስንሄድ 12 ሰዓት ላይ ፈተናቸዋል የሚሉት የተፈቱበት ወረቀት ካለ አሳዩን ስንላቸው እሱንም ሊያሳዩን ፈቃደኛ አይደሉም። አሁን በምን ሁኔታ እንኳን እንዳሉ በህይወት ይኖሩ ምን እየተፈጠረም እንዳለ የምናውቀው ነገር የለም።
እንደው መፍትሄ ስጡን፣ መፍትሄ የሚሰጠን አካል አጣን። በእውነት ነው የምልህ፣ በጣም ያሳዝናል። በምንም ዝም ብለህ ሂድ ተፈተዋል ሂድ ተብለህ ስትሄድ ወደ ቤት እቤቱ ነው ሰው አንድ ቀኛ ተፈቶ የሚመጣው፣ ግን እቤታቸው እንኳን አልገቡም። ለልጆቻችን ምን ብለን እንመልስ? ይሄ መብት ነው ደግሞ አንድ እስረኛ የማየት የመጎብኘት መብት አለ። ከመብታችን ሁሉ አንዱ እሱ ነው። ግን ምንም ነገር የለም። እንዴት እንደምናረግ ራሱ ግራ ነው የገባን። በእውነት ነው የምልህ።
የአዲስ አበባ ነዋሪ የሆኑ የትግራይ ተወላጆችንና የጋዜጠኞችን መታሰር በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን በመከታተል ላይ መሆኑንና ከሶስት ቀናት በፊት ካወጣው መግለጫ ውጭ እስካሁን የደረሰበት አዲስ ነገር አለመኖሩን ገልጿል። ስለ ጉዳዩ ከፌዴራል ፖሊስ መረጃ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ይሁንና የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ከከተማዋ ሁሉም ክፍለ ከተሞች ከተውጣጡ አመራሮች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ትናንት ባደረጉት ውይይት ላይ ዝርዝር ጉዳይ ባያነሱም አዲስ አበባ ሆነው አሸባሪ ያሉትን ህወሓትን የሚደግፉ መኖራቸውን ገልጸው እነዚህን አካላት ተጠያቂ ማድረግ እንደሚያስፈልግ ተናግረዋል።
እስካሁን ድረስ ያለውን ትግስት፣ ህዝብን ከዚህ ከጁንታ አሸባሪ ቡድን ለመለየት የተደረገውን ጥረት አብዛኛው ይረዳል ብለን እናስባለን። ያልተረዱና ጊዜና አመቺ ሁኔታ የሚጠብቁትን ግን ተጠያቂነት ማስከበር፣ ተጠያቂነትን ማረጋገጥ ያስፈልጋል።
በምክትል ከንቲባ ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ ዣንጥራር አባይ በበኩላቸው ማህበረሰቡን ለግጭት ለማነሳሳት ስለሚከናወኑ ድርጊቶች የተረጋገጡ በርካታ መረጃዎች መኖራቸውን ገልጸው ይህን በትዕግስት ማለፍ አይቻልም ብለዋል።
በጣም በሚያሳዝን ሁኔታ ምናልባትም ኢትዮጵያዊነትን በሚያረክስ መንገድ የታዩ ምልክቶች ነበሩ። ይሄ በሰላምና ደህንነት መረጃ የተያዘባቸው ስለሆነ ማለት ይሄ ወደ ሌላ ግጭት፣ ሌላ ማህበረሰብ ለማነሳሳት ብዙ በእጃችን ያሉ ማአት መረጃዎች አሉ። የተከናወኑ ድርጊቶች እጅግ በሚያሳፍር ሁኔታ ይህን ሁሉ ቶለሬት አድርጎ ማለፍ ተችሏል በወቅቱ። ነገር ግን ይሄ ደግሞ እየቀጠለ መሄድ የለበትም እርምጃ መውሰድ አለበት።
በእስረኞቹ ጉዳይ ላይ ፌደራል ፖሊስን ጨምሮ ሌሎችንም የሚመለከታቸውን አካላት ለማግኘት የምናደርገውን ጥረት በመቀጠል ምላሻቸውን እንዳገኘን ለአድማጮች የምናደርስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው እናመሰግናለን። አሁን በደረሰን ዘገባ መሰረት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ማምሻውን ባወጡት የትዊተር መልእክት ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን ጠቁመው የኤርትራ ኃይሎች ከሀገሪቱ ሙሉ በሙሉ መውጣት እንዳለባቸው እንዲሁም እርዳታ ለሚያስፈልጋቸው ሁሉ ሙሉ በሙሉ ደህንነቱ በተጠበቀና ባልተገደበ ሁኔታ መድረሱ እንዲረጋገጥ አሳስበዋል። አሁን ወደ ዘገባችን እንመለስና ስለ ምርጫ ቅሬታ ዘገባ አለን። በስድስተኛው ሀገራዊ ምርጫ በአፋር ክልል የተወዳደሩ ተፎካካሪ የፖለቲካ ፓርቲዎች ተአማኒነትን የሚያፋልሱ የምርጫ ተግባራትና የውጤት ማጭበርበር አካባቢውን በሚያስተዳድሩ የገዢው ፓርቲ አመራሮችና ካድሬዎች ተፈጽሞብናል ይላሉ። መስፍን አራጌ ዝርዝር ዘገባ ልኮልናል።
የአፋር ነጻ አውጪ ግንባር ፓርቲ፣ የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባር፣ የአፋር ህዝብ ፓርቲ፣ የአፋር ህዝብ ፍትሃዊና ዴሞክራሲያዊ ፓርቲ እንዲሁም የአርጎባ ብሔረሰብ ዴሞክራሲያዊ ንቅናቄ በካፒታል ሆቴል ምርጫውን አስመልክተው ጋዜጣዊ መግለጫ ሰጥተዋል። የተፎካካሪ ፓርቲዎቹ ምክር ቤት አባል ሙሳ አደም በተለይ ለአሜሪካ ድምጽ አስተያየታቸውን የገለጹት ምርጫው ላይ ለመሳተፍ ብዙ ፈተና አሳልፈናል በማለት ነበር።
እኛ ወደዚህ ወደ ምርጫ ሜዳ ለመግባት በጣም ከፍተኛ ትግል አድርገን ነው የገባ ነው። ብዙ ነገሮች እንዳልተመቻቹ፣ ዝግጅቶች እንደሚቀሩ፣ ብዙ ክፍተቶችም እንደነበሩ ያወቀን ያንን ሁሉ ነገር ተቋቁመን ነው እኛ ወደ ምርጫው ሜዳ የገባ ነው።
የምርጫውን ተአማኒነት ጥያቄ ውስጥ ያስገባው ተግባር ግን በምርጫው ዕለት የተፈጸመው ነው ሲሉ ያብራራሉ።
ትልቁ ባቡር ሀዲድ የሳተው የመራጮች ምዝገባ ወቅት ላይ ለመራጩ ህዝብ በተገቢው ካርድ አልተሰጠውም ነበረ። በካድሬዎች እጅ ነው ካርዱ የነበረው እና ኢቭን በምርጫ ዕለት ሰኔ 14 ላይ ሁሉ እየታደለ ነበረ በእጅ ተይዞ ኢቭን ከምርጫ አስፈጻሚዎች ጭምር ኮሮጆ ነጥቀው ኮሮጆቹን ማታ መሙላት፣ ሜይንሊ ግን ታዛቢዎቻችንን ሙሉ በሙሉ ማባረር እና ለማስገባት አንዳንድ ቦታ የገቡትን ደግሞ ከፍተኛ ስጋት ውስጥ በመጨመር ሰዎቹ ለነፍሳቸው ፈርተው እስኪሸሹ ድረስ ማዋከብ አይነቶች እና የተለያዩ ነገሮች ነበሩ።
ተፈጸመ ያሉት ግድፈት በመረጃ የተጠናከረ መሆኑንም ይገልጻሉ።
በለት ሁለት አንድ ሰው ከ10 ጊዜ ከ20 ጊዜ በላይ እንዲመርጥ በመኪና ነው የሚያጓጉዙ። እዚህ ትመርጣለህ፣ እዛም ትመርጣለህ፣ እዛም ትመርጣለህ። በጣም በቃ ዘግናኝ የሆነ ሁኔታ ነው የነበረውና ሙሉ በሙሉ ዲሞክራሲ ስርዓት ግንባታ ምንም አይነት የጅማሮ ጡብ ያልተቀመጠበት ሂደት ነው። ይሄ አሁን አሉባልታ አይደለም። በቪዲዮ በመረጃ ያው ቅሬታዎቹን ለ ብሔራዊ ምርጫ ቦርድ አስገብተናል እና በጣም ዲቴል ነው። እኛ ይሄንን እንዴት ነው ፍትሃዊ ነው የምንለው፣ እንዴት ነው ተአማኒ ነው የምንለው፣ እንዴት ነው ተቀባይነት አለው ብለን አፋችንን ሞልተን የምንናገረው።
ተፎካካሪ ፓርቲዎቹ ይሄን ይበሉ እንጂ የአፋር ብልጽግና ፓርቲ ባለፈው ሰኔ 21 ምርጫው በሰላማዊ መንገድ መጠናቀቁን ፍትሃዊና ዴሞክራሲያዊ መሆኑን ጠቅሶ ተፎካካሪ ፓርቲዎቹም መስማማታቸውን ገልጾ ነበር። መግለጫው ስህተት በመሆኑ ነው መግለጫ ማውጣት ያስፈልገን ይላሉ አቶ ሙሳ።
21 ላይ ተሰብስበን ነበር የጋራ ምክር ቤታችን። እነሱ ምንድነው ያሉት? ምርጫው ሰላማዊ ፍትሃዊ ሆኖ ማለቁን ተነጋግረን የጋራ መግለጫ እናውጣ የሚል ነገር ነው ያነሱት። እኛ ደግሞ ሰላማዊ ሆኖ መጠናቀቁን ራሱ እናንተ አይደላችሁም ያደረጋችሁት፣ ህዝቡና ተፎካካሪ ፓርቲዎች የሀገራችንን ሁኔታ በመገንዘብ መሳሪያ ተኩሳችሁብናል፣ እጩ ደብድባችሁብናል፣ ታዛቢ አስራችሁብናል፣ ኮሮጆ ነጥቃችሁናል፣ የውስጣዊ ሰላማችን ጠቅላላ ማህበራዊ እንትኑን አናግታችኋል እና እናንተ ሲጀመር ስለዚህ ጉዳይ ማውራት አትችሉም፣ አይገባም። ማውራትም ካለብን እኛ እናውራ። ስለዚህ ይሄ ጊዜው ስላልሆነ እኛ ኦልሬዲ ለብሔራዊ ምርጫ ቦርድ ቅሬታችንን ስላቀረብን ስለምርጫውና ከምርጫ ጋር በተያያዘ ከምርጫ ቦርድ ውሳኔና ውጤት ገለጻ በኋላ ብናደርግ ይሻላል፣ አሁን እኛ በዚህ ውስጥ አንገባም ብለን ረግጠን ወጣን። አሁን እነሱ በዛውኑ ጊዜ የፖለቲካ ፓርቲዎች ተስማምተዋል፣ ያ የሆነ መግለጫ አወጡ ማለት ነው። እነዚህ ሰዎች ያወጡት መግለጫ በእኛ በኩል አሁንም ተቀባይነት እንደሌለው ነው ዋናው ኮር ፖይንት።
በጉዳዩ ላይ የሚመለከታቸውን የአፋር ክልል ባለስልጣናት በተንቀሳቃሽ ስልካቸው ለማግኘት በመሞከርም ያንዳንዱ እየጠራ አይነሳም፣ ያንዳንዱ ደግሞ ምላሽ አይሰጥም። ምላሽ እንዳገኘን አስተያየታቸውን ይዘን እንቀርባለን። ይህ በእንዲህ እንዳለ ብሔራዊ ምርጫ ቦርድ በአፋር ብቻ ሳይሆን በተለያዩ አካባቢዎች ተመሳሳይ የተፎካካሪ ፓርቲዎች ቅሬታ መኖሩን በኮሙኒኬሽን አማካሪዋ ሶሊያና ሽመልስ በኩል አስታውቋል።
እንደምታስተውሉት አቤቱታዎች በተለይ በድምጽ አስተጣፊ ሂደት ላይ ከድምጽ መስጫ ቀን የድምጽ ውጤት ቆጠራ እንዲሁም ድምራ ጋር የተገናኙና ከድምጽ አስተጣፊ ሂደት ጋር በአጠቃላይ ደግሞ ከፕሮሰሱ ጋር የተገናኙ አቤቱታዎች ካሉ ብለን 31 የፖለቲካ ፓርቲዎች አቤቱታ አስገብተዋል። ከ46ቱ 7 የግል እጩ ተወዳዳሪዎች አቤቱታ አስገብተዋል። ወደ 165 የሚጠጉ ምርጫ ክልሎች ምርጫ ከተደረገባቸው ከ400 ምናምኖቹ መካከል ማለት ነው። ምናልባት የት አካባቢ ነው እንደዚህ አይነት አቤቱታዎች የቀረቡትን የሚለውን ለማወቅ በደቡብ ክልል ወደ 40 ምርጫ ክልሎች አካባቢ ላይ ይሄ አቤቱታ ቀርቧል፣ ከመቶ ምናምኑ ማለት ነው። በኦሮሚያ 2 ምርጫ ክልሎች ላይ ቀርቧል። በድሬዳዋ 1 ምርጫ ክልል ላይ ቀርቧል። በአፋር 21 ምርጫ ክልሎች ላይ ቀርቧል። ይሄ እንግዲህ የተወካዮች ምክር ቤትም የክልል ምክር ቤትን ምርጫ ክልሎች ይጨምራል። በነገራችን ላይ በቤኒሻንጉል በ6 ላይ ቀርቧል። አዲስ አበባ 23ቱም ላይ ቀርቧል። ሲዳማ 8 ምርጫ ክልሎች ላይ ቀርቧል። አማራ ወደ 49 ምርጫ ክልሎች ላይ ቀርቧል። ጋምቤላ 3 የምርጫ ክልሎች ላይ ቀርቧል አቤቱታ።
እንደ ቅሬታ አቅራቢዎቹ አይነት የይደረግልን ጥያቄውም የተለያየ መሆኑን ያማካሪዋ የዛሬ ጋዜጣዊ መግለጫ ያመለክታል።
አስተዳደራዊ እርምጃዎች ሰዱልን የሚሉ ፓርቲዎች አሉ። አንዳንዶቹ ደግሞ ድጋሚ ውጤቱ ተሰርዞ የድጋሚ ምርጫ ይካሄድልን የሚሉ አሉ። ድጋሚ ቆጠራ ብዙ አላጋጠመንም፣ አንዳንድ ቦታ ላይ ድጋሚ ቆጠራ ይካሄድልን የሚሉ አሉ። ስለዚህ እነዚህ የቀረቡትንና መስፈርቶቹን ያሟሉ እንዳለ አቤቱታዎችን እያየ አንደኛ የሰነድ ማስረጃ በፓርቲዎች የቀረበ ካለ እሱ ምርመራ ይደረጋል። ሁለተኛ በተወሰነ ደረጃ ትላንትናና ዛሬ ምስክሮችን እየጠሩ ነበር። ለምሳሌ ይህንን አቤቱታ በመናቀርብበት ወቅት እንደዚህ አይነት ምስክሮች አሉን የሚሉ ፖለቲካ ፓርቲዎች ያቀረቡ አሉ ዝርዝር። ስለዚህ ምስክሮችን ይሰማል። ከዛ በኋላ ከዚህ መሰረት አድርገው እንግዲህ ያደራጀነው የህግ ቡድን የውሳኔ ሀሳቡን ያጠናቀርና ለቦርዱ ያቀርባል። ለቦርዱ የሚሰጡትን የውሳኔ ሀሳብ እስከ ሐሙስ ድረስ ይጨርሳሉ ብለን እንጠብቃለን። ስለዚህ በዛ መሰረት ቦርዱ የቀረበለት የውሳኔ ሀሳብ ላይ መሰረት አድርጎ ወስኖ እስከ ሐሙስ ድረስ እንግዲህ ለፖለቲካ ፓርቲዎቹ ለሚመለከታቸው አካላት የሚያሳውቅ ይሆናል።
የአፋር ተፎካካሪ የፖለቲካ ፓርቲዎች ያወጡትን መግለጫ እንደተመለከቱት ተናግረዋል።
የአፋር ውስጥ የተወዳደሩ ፓርቲዎች ዛሬ ያወጡትን መግለጫ አይተነዋል። የተለያዩ ፓርቲዎች የተለያየ መግለጫ ወጡም አላወጡም የተለያየ ነገር ሊሉ ይችላሉ። ምርጫ ሲተሳተፉ ግን በዋናነት አቤቱታ ካላቸው በምርጫ ሂደቱ ላይ ቅሬታ ካላቸው አቤቱታና ቅሬታቸውን ይዘው ለቦርዱ መጥተው ያን አቤቱታ ማስገባት ነው። ስለዚህ እነዚህ ፓርቲዎች በሂደቱ ላይ ቅሬታ ካላቸው አሁን እኛ እየተቀበልን ያለውን ቅድም ያብራራሁትን ማለት ነው ከፖለቲካ ፓርቲዎች የሚመጣውን አቤቱታ አቤቱታውን አቅርበው መፈለግ የሚጠይቁትን ውሳኔ ወይም የዳኝነትን ማሰብ አብረው አቅርበው ለቦርዱ ማቅረብ አለባቸው። ያንን አቅርበው ከሆነ በእኛ በዛ መሰረት ያቀረቡትን አቤቱታ አይተን በህግ ባለሙያዎቹ መሰረት የሚታየውን አይተን ፕሮሰሱን አድርገን ቦርዱ በሂደቱ ላይ ችግር አለባቸው የሚለው ላይ ውሳኔ ይወስናል ማለት ነው። ስለዚህ ፖለቲካ ፓርቲዎቹ በተለያየ ሁኔታ የተለያየ ነገር ሊሉ ይችላሉ። ግን በዋናነት እሱ የእኛን ውሳኔ አፌክት አደረገው በዋናነት እኛ የምንወስነው ያቀረቡት አቤቱታ ምንድን ነው፣ የቀረቡ አቤቱታ በቂ ማስረጃ አለው ወይ፣ ያንን ማስረጃ መሰረት አድርጎ ደግሞ ቦርዱ የማስተካከያ እርምጃ ይወስዳሉ የሚለው ነው። ይህ ስለዚህ ለአፋር ፓርቲዎችም ይሰራል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌ እናመሰግናለን። አሁን ወደ ሲዳማ። ሲዳማ በክልልነት በመደራጀቱ የህዝቡ የፖለቲካ ጥያቄ ተመልሶ መብቱ የተከበረ ቢሆንም አያሌ የኢኮኖሚያዊና ማህበራዊ ችግሮች መፍትሄ እንዳላገኙ አስተያየታቸውን ለአሜሪካ ድምጽ የሰጡ የክልሉ ነዋሪዎች ተናገሩ። የሲዳማ ህዝብ ለክልል አደረጃጀት የታገለው በኢትዮጵያ ፖለቲካ ውስጥ ንቁና ብቁ ተሳታፊ ለመሆን በራሱ የራሱን እድል የራሱን ልማት ለማልማት በማለት መሆኑን የገለጹት የክልሉ ፕሬዚደንት አቶ ደስታ ሌዳሞ የፖለቲካውን ጥያቄ ብናረጋግጥም የህዝቡን የእድገት ፍላጎት ገና አልመለስንም ብለዋል። የሲዳማ ህዝብ በክልል የተደራጀበትን አንደኛ ዓመት ክብረ በዓል እያከበረ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ ልኳል።
አስረኛው የኢትዮጵያ ክልል ሆኖ ባለፈው ዓመት ሰኔ 27 2012 ዓ.ም ምረት የተመሰረተው የሲዳማ ክልል የተመሰረተበትን አንደኛ ዓመት በሐዋሳ ከተማ ያከበረ ሲሆን ይህ በመሆኑ የህዝቡ የፖለቲካ መብት ተከብሯል ሲሉ የክልሉ ነዋሪዎች ተናግሯል። አስተያየት ሰጪዎች ከሚያነሷቸው መብቶች ውስጥ ክልሉ አሁን በክልሉ ህገ መንግስት መመራቱን፣ የክልሉ የሥራ ቋንቋ በህገ መንግስት የተደነገገው ሲዳማ አፉ መሆኑና የራስን እድል በራስ መወሰን የሚሏቸው ናቸው። ህገ መንግስታውና ፖለቲካው መብቶች ይከበር እንጂ መሰረታዊ የኢኮኖሚና ማህበራዊ ጥያቄዎች መንሰራፋታቸውን ተናግሯል። ከአስተያየት ሰጪዎች ውስጥ አንዱ የሆኑት አቶ በለጠ ደስታ ያልተመለሱ የህዝብ ፍላጎቶች አሉ ብሏል።
መሰረታዊ የሆኑ የህዝብ ጥያቄዎች ተመልሰዋል። ከዚህ በኋላ ህዝቡ የሚፈልገው ምንድነው? ልማት ነው የሚፈልገው። ልማት ሲባል መሰረተ ልማት ባልተሟላበት አካባቢ ለምሳሌ የገጠር መንገዶች አሉ፣ ውሃ፣ ትምህርት ቤት እና የመሳሰሉ መሰረታዊ የሆኑ ለህዝቡ ያስፈልጋቸው የሆኑ ነገሮች መሰራት አለበት ብዬ ነው ማስበው። በትምህርት በኩል ደግሞ ተምረው ስራ ያጡ ወጣቶች አሉ። እነዚህ ወጣቶች በተማሩት ሙያ ኦር መስክ ምደባ ተሰጥቷቸው ህዝብንም መንግስትንም እንዲያገለግሉ እድል ቢያገኙ የተሻለ ነው ብዬ ነው ማስበው። አንዳንድ ጊዜ ከቅጥር ጋር ተያይዞ ፍትሃዊነት ስለሌለ እንደዚህ አይነት ችግሮች ስላሉ በቀላሉ ስራ የማግኘት እድል በጣም ጠባብ ስለሆነ እነዚህ ችግሮች ቢቀረፉ ብዬ ነው ማስበው። በግሌ
በክልሉ ከፍተኛ የሆነ የኑሮ ውድነትና በእለት መብላት የሚያቅታቸው ሰዎች መኖራቸውን አስታውሶ የክልሉ መንግስት መፍትሄ መፈለግ አለበትም ብሏል።
ከአቅም በላይ ነው የሆነብን። እንደ አንድ መንግስት ሰራተኛ ነኝ እኔ። አሁን ለምሳሌ የሚከፈልልኝ ደሞዝ ከሚኖረው ኑሮ ጋር የማይገናኝ ነው፣ የማይመጣጠን ነው። በጣም ተጭኖብናል፣ ከሚገልጸው በላይ። መንግስት ይህን ችግር ጊዜ ሳይሰጥ እርምጃ ይወስድ።
ባለፈው አንድ አመት በክልሉ ሰላም መፈጠሩ በክልል መደራጀት ያስገኘ ውጤት ነው የሚሉት አቶ አሰፋ ድንጋሞም ሲዳማ በክልልነት ተደራጅቶ አንደኛ አመት ክብረ በዓሉን ማክበሩ የሚፈጥርባቸውን ደስታ ገልጠው ይህ የሆነው የህዝቡ የፖለቲካ መፍት በመከበሩ ነው ብለዋል።
ታቦዳሬ ለለ ደስታ ነው የሚሰማኝ። ምክንያቱም የነበረው ሁኔታ ቀርቶ ዛሬ ሲዳማ እዚህ ውስጥ ቋንቋውን፣ ባህሉን፣ ወጉን መጠቀም የመቻል ነገ ደግሞ ላለው ብሩህ ተስፋ ትልቅ ፋይዳ አለው ብዬ አስባለሁ።
ህዝቡ ባገኘው የፖለቲካ መፍትና ነጻነት ተጠቃሚ የሚሆነው አንድነቱን አጠናክሮ ከሌሎች ብሔረሰቦች ጋር ያለውን አብሮነት ሲያደራጅ ብቻ መሆኑን አቶ አሰፋ ተናግሯል።
በእውነት ነው የምልህ፣ እዚህ ሲዳማ አሁን መጀመሪያም የምፈልገው አንተ አንድን ሰው እከለ ብለህ መጥራትና ስማ አንተ ማለት ልዩነት አለ። ሲዳሙ ዛሬ ሲዳማ ተብሎ ተጠርቷል። ብቻው ደግሞ ታምር መፍጠር አይችልም። ኢትዮጵያ ህዝብ ጋር ሆኖ ሰርቶ ከውጭና ውስጥ ጠላቶቹን አስወግዶ ሁሉም ተግባብቶ ተረዳድቶ ትልቅ ስራ ይሰራል ብዬ አስባለሁኝ። ያገኘውንም ነጻነት መጠቀም የሚችለው ኢትዮጵያዊነቱን አስቀድሞ ነው ብዬ አስባለሁ።
የክልሉ ነዋሪ አቶ ተፈራ ቀንፎቶ በበኩላቸው ሲዳማ በክልል ደረጃ እንጂ በትግል ውስጥ ትልቅ ሚና የነበራቸው አካላት ባለመሳተፋቸው ሁሉን አቀፍ የተሟላ የስልጣን ክፍል ተደርጓል ብሎ እንደማያምኑም ተናግሯል።
ወደ አመራርነት ወጣቱ መጥቷል ምን እምነት አይኖረኝም፣ ግን በተወሰነ ፐርሰንት እኛም መጥተናል። ኢቭን ከትግሉን በፊት አውራርነት ከሚመሩ ወጣቶችም ይመጣሉ። ይሁንና ግን በርካታ በትግሉ ውስጥ የነበሩ ወጣቶች ምሁራን ናቸው። ከተለያዩ በፌደራል ተቋማት ውስጥ የነበሩም አሉ። እነዛ ግን አልመጡም፣ እነንትና አመራርነት ላይ አልመጡም የሚሉ ትችቶችም ይኖራሉ። ያማል። ያ ብቻ አይደለም። ኢቭን የዞን አደረጃጀት አላለቀ። ጥናት ሲደረግ የተወሰኑ 4-5 የሚሆኑ ዞኖች እንደሚኖሩ ተገምተው ነበር።
ከሁሉም በላይ ግን ህዝቡ ጥያቄው በመመለሱ የመንፈስ እርካታ አግኝቷል ነው የሚሉት።
የጤና ተቋማት ፍላጎት፣ የመንገድ ፍላጎት እየበዛ ይመጣል። ያው ከዓለም ጋር አብረን ስለምንጓዝ ማለት ነው። ያ ስለሆነ ያንን እንደ ፈተና ያለውኝ። ግን የተጀመሩ ስራዎች ጥሩ ናቸው፣ በቂ አይደሉም። ያው መንግስትም ቃል እየገባ ያለው አሁን የክልሉ መንግስት ሞር አጠናክሬ ከዚህ የበለጠ ስራ ይሰራለሁ የሚል ነው።
የክልሉ መንግስት ሁሉን ያቀፈም የህብረተሰብ ክፍል በእኩልነት እንዲያስተናግድም ጠይቀዋል።
ክልሉን የሚመራው መንግስት ወደ ሰፊ ቢሆን ምናልባት ያስቀየመውም ሰው ሊኖር ይችላል፣ ያጠፋውም ሊኖር ይችላል። ያው አሁን እየመራ ያለው የፌደራሉ መንግስት እየተከተለ ያለውን መደመርና ይቅርባይነት መንፈስ ተላብሶ ሁሉንም ኢንክሉሲቭ አድርጎ በይቅርታ በአንድነት ብሰራ ኢቭን የማይቻል ነው። ስዳማ የጨበጠው ክልል መሆን አይታሰብም ተብሎ ነበርና ያንን አንድ ሆነን ነው ተባብረን ነው ይህንን ክልል ልናገኝ የቻልነውና ክልሉንም ለማልማት ሁሉንም አካታች ባደረገ መልኩ አቃፊ ሆነን ኢቭን አሁን ያለው ትሬንድ ጥሩ ነው። እሱ ብቻ አይደለም፣ ክልሉን ከማግኘታችን በፊት የነበረው ምንድነው ሲዳማ ሌላውን ያባርራል፣ ችግር ይፈጥራል የሚል ትርክቶች ነበሩ። ያ የለም አሁን።
የክልሉ ፕሬዝዳንት አቶ ደስታ ሌዳሞም የሲዳማ ህዝብ ከአንድ አመት በፊት የነበረው በክልል የመደራጀት ጥያቄ ሁለት አላማዎች ነበሩት ብሏል።
ሲዳማ ክልል ለመሆን ሲታገል ራሱን በራሱ በማስተዳደር በኢትዮጵያ ፖለቲካ ውስጥ ንቁና ብቁ ተሳታፊ ለመሆንና በራሱ የራሱን ልማት ለማፋጠን በማለም ነው። በመሆኑም የክልል ግንባታ ሂደት እነዚህ ሁለት አላማዎችን በሚያሳካ መልኩ ነገር ግን የቀደምት የሲዳማን ባህል እሴት ወደፊት በሚያስከድ መልኩ የብሔሮች ብሔረሰቦችና የመላው የኢትዮጵያ ሕዝብ ተሳትፎ በሚያረጋግጥ መልኩ አቃፍነቱን ባረጋገጠ አንድነቱን ባረጋገጠ በአንድነት ውስጥ መከባበርና ፍትሃዊ ተጠቃሚነትን ማረጋገጥ በሚቻልበት አካሄድ ሲዳማ ክልል ሊመሰረት ይችላል።
አቶ ደስታ የክልሉ አደረጃጀት ሁሉንም ያማከለ ነው ሲሉ ተናግሯል።
አደረጃጀቱ ስካውን ሁሉንም ተሳታፊና ተጠቃሚ ያደረገ ወደፊት እየገሰገሰን እንገኛለን።
ህዝቡ የሚፈልገውን ውጤት በአንድ አመት ውስጥ አላስመዘገብንም ያሉት ፕሬዝዳንቱ በቀጣይ ዘላቂ ልማትና የህዝቡን ተጠቃሚነት ለማረጋገጥ ንቅናቄ መፍጠር እንደሚገባም ተናግሯል።
ክልል ከሆነን በኋላ እየመጡ ያሉ ለውጦች ፈጣንና የህዝብ ተጠቃሚነትን ማረጋገጥ የጀመሩ ቢሆኑም የሚፈልግ ሙሉ ውጤት ያስገኙ አይደሉም። በመሆኑ ህዝባችን ከዳር እስከ ዳር በቀሪ ጉዳዮች ላይ በመነጋገር ንቅናቄ መፍጠር ይኖርበታል።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። አሁን የቀብር ስነ ስርዓት አፍሪካዊቷ ማዘር ተሬዛ የሽዎች እናት እየተባሉ የሚጠሩት ወይዘሮ አበበች ጎበና የቀብር ስነ ስርዓት ዛሬ በአዲስ አበባ ቅድስት ሥላሴ ካቴድራል መካነ መቃብር ተፈጽሟል። በስነ ስርዓቱ ላይ ያሳደጓቸው ልጆች፣ ወዳጅ ዘመድ፣ የመንግስት ከፍተኛ ባለስልጣናት፣ የሃይማኖት አባቶችና የአዲስ አበባ ነዋሪዎች ተገኝተዋል። የአዲስ አበባ ምክትል ከንቲባ አዳነች አበቤ የክብር ዶክተር አበበች ጎበና ስራዎችን እናስቀጥላለን ብለዋል። ፀሐይ ዳምጠው ዝርዝር ዘገባላት።
የኢትዮጵያውያን ደግነት ተምሳሌት የብዙ ሺዎች እናት አፍሪካዊቷ ማዘር ትሬዛ ዛሬ ተሸኙ። በከፍተኛ ስነ ስርዓት የተካሄደው በሀገር ባህልና ወግ የታጀበው የቀብር ስነ ስርዓት የትውልድ ስፍራቸው ሰላሌ ፈረሰኞችም ተወዳጇን እናት በሐዘን እንጉርጉሮ ያስታወሱበት ነበር። በኮቪድ-19 ምክንያት በቅዱስ ጳውሎስ ሆስፒታል ሕክምና ሲከታተሉ ከቆዩ በኋላ ነው አበበች ጎበና በ85 ዓመታቸው ሰኔ 27 2013 ከዚህ ዓለም በሞት የተለዩት። ያሳደጓቸው ልጆች፣ ወዳጅ ዘመዶቻቸው፣ የተለያዩ የመንግስት ስራ ኃላፊዎች፣ የሃይማኖት አባቶች፣ በርካታ የአዲስ አበባ ከተማ ነዋሪዎች በተገኙበትም ነው የቀብር ስነ ስርዓታቸው በቅድስት ሥላሴ ካቴድራል የተፈጸመው። የክብርት ዶክተር አበበች ጎበናን ቤተሰብ በመወከል የሐዘን መግለጫ ንግግር ያደረጉት አቶ ብርሃኑ ወይዘሮ አበበች ያብራካቸው ልጅ ሳይኖራቸው በመቶ ሺህ የሚቆጠሩ ልጆች ያፈሩ ናቸው ሲሉ ተናግረዋል።
ዶክተር አበበች ጎበና ወላጅ አባታቸው በጣሊያን ባንዳዎች ሲገደሉ እናታቸው ጣፋንታ በአባታቸው አባት ወይም አያት ያደጉ ሲሆን ዛሬ ላይም አብሯቸው ያደገው ደግነትና መልካምነት ከልጅነታቸው ጀምሮ እንደሆነ በእርግጠኝነት እንናገራለን። ዶክተር አበበች ጎበና ወላጅ ፍላጎት ለአቅመ አዳም ሳይደርሱ ሲዳሩ ጌጠኝነታቸው ሲገልጹ ከጫጉላ ቤት ጠፍቶ ወደ አዲስ አበባ በመምጣት ያለማንም ዘመድ አጋርነት የተለያዩ ድርጅቶች ውስጥ ተቀጥሮ ሲሰሩ ቆይተው ለሁለተኛ ጊዜ የሞቀ ትዳር በመያዝ ይኖሩ ነበር። ዶክተር አበበች አብራካቸው የወጣ ልጅ ባይኖራቸው አብሯቸው ባደገው መልካምነታቸው በተለያዩ ምክንያቶች ወላጅ አጡ ሕፃናት ሰብስቦ በማሳደግና በማስተማር ይህ ስራቸው ባይወልዱም የሽናት አስብሏቸዋል። ዶክተር አበበች ከቤተሰባችን ውስጥ ሳይማሩ ያስተማሩ ለራሳቸው ሳይኖሩ ለሰው ልጅ የኖሩ መልካም ሰው ነበሩ።
ሲስተር ዘነበች ደጀኔ ደግሞ የአምቦ ከተማ ነዋሪ እንደነበሩ ገልጸው በስራ ምክንያት ከበርካቶች እናት አበበች ጎበና ጋር መተዋወቃቸውን ተናግረዋል።
ስኖር የነበረው ምዕራብ ሸዋ ዞን ላይ አምቦ ነበረ። ወይዘሮ አበበችን የማውቀው በዛን ወቅት ነበረ። ከኛ ጋራ ይሰሩ ነበር። ሙትሉ የሚባል ቦታ የገቢ ማስገኛ ተብሎ የሚሰሩት ነገር ነበር። መሬት ማሳረስ፣ ከብት ማደለብ፣ የዘይት ፋብሪካ ዛምንትን ብለው እና ክሊኒክ ደግሞ ለዛ ለአካባቢው ህብረተሰብ ክሊኒክ ከፍተው በዛን ጊዜ ነበር የምንተዋወቀው። ቃላት ያንሰኛል ዶክተር አበበችን ታሪክ ለመግለጽ። ያው ስራቸው እየገለጸ ነው። ያሳደጓቸው ልጆች ራሱ ትልቅ ምሳሌ ናቸው። ልጆቹ ራሱ ከመቃብር በላይ ስም ነው የሚተርፈው። ተጨባጭ ነገር የሚታይ ግን ያሳደጉት ልጆቻቸው አሁን የት ቦታ ነው ያላቸው? የት ቦታ ነው ያሉት? ምንም ቦታ ሲዘም መጨረሻ ላይ ሞት ለማንም ስለማይቀር ያው አልፈዋል። ግን ታሪካቸው ቀላል ማለት ነው።
ተማሪ ቃል ክዳን ሀብታሙ በአበበች ጎበና የህፃናት ማሳደጊያ ማዕከል ውስጥ ያደገች ሲሆን እንዲህ ስትል በግጥም እዳየን ወይም አበበች ጎበናን ገልጻለች።
ነበረችኝ ደግነት። ደግነቷ ይህን ዓለም ደግሞ ያኖረው ፍቅሯ ለተስፋዬ ብርሃን የጫረው ነበረችኝ እናት በፍቅር ያኖረችኝ ከአውሬ መንጋጋ መንጭቃ ያዳነችኝ ተርባ እያበላሽ ታርዛም ማሚሰን አለሁልሽ ብላ ለዚህ አበቃችኝ። በአንዲቷ ነፍሷ ሺ ነፍሶች ያዳነች ደጓ እናትና እዳዬ ደግ እናት ነበረች።
የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በክብርት ዶክተር አበበች ጎበና የአስክሬን ሽኝት ስነ ስርዓት ላይ ሲናገሩ አበበች ጎበና ለሰዎች መኖርን የመጨረሻ ጥግ ያሳዩ ናቸውና ስላደረጉልን በጎነት ባለዕዳዎች ነን ብለዋል።
ሰው ለሰው የሚባለው ከራሱ አልፎ ለሌሎች ሰዎች የሚኖር ህይወት መኖር ሲችል ነው። ለተፈጠረበት ዓላማ ምክንያት መኖር መቻልን ሲለማመድ ለሰው ማዘን መራራትን አገር መውደድን ዜጎችን የራስን ህዝብ መውደድን ሰርነትንም ይላበታል። የስጋ ብቻ ሳይሆን የመንፈስ ፍሬዎችንም ያፈራል። በዚህ እርካታና ደስተኝነት ወሰኑ ያድጋል። የስኬት መስመሩም ይሰምራል። አሊያማ ተወለደ ኖረ ሞተ ምን ትርጉም አለው? እናታችን ስላደረጉልን በጎነት ባለዕዳዎች ነን። በመሆኑ ይህ ሚሊዮኖችን ህይወት ያለመለመ የበጎ አድራጎት ማዕከል ቀጣይ ምዕራፍ ምን ይሁን የሚለው ላይ በጋራ ልንሰራ ይገባል። ያን ማድረግ ስንችል ነው እናታችን ነፍስ በሰላም ማረፍ የምትችለው። ለዚህ ደግሞ የአዲስ አበባ ከተማ አስተዳደር ማዕከሉን የተሟላ አገልግሎት እንዲቀጥል ለማድረግ የዶክተር አበበች ጎበና ሌጋሲም እንዳይደረስ አስፈላጊውን ሁሉ ያደርጋል። ይህንን ኃላፊነት በተግባር እንደምንወጣ ዛሬ በፍታችሁ ቃል እገባለሁ።
አበበች ጎበና በሰሜን ሸዋ ዞን ግራር ጃርሶ ወረዳ ሸበል ቀበሌ ውስጥ በ1928 ዓመተ ምህረት ነው የተወለዱት። የአፍሪካ ማዘር ትሬዛ ክብርት ዶክተር አበበች ጎበና ከ41 ዓመታት በላይ አሳዳጊ ላጡ ህጻናት እናት በመሆን አሳድገዋል። ለቁም ነገርም አብቅተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ እናመሰግናለን። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ዝግጅት ነው። አሁን ይቀርባል። በጎንደር፣ በባህር ዳር፣ አዲስ አበባና ኦሮሚያ በሚገኙ የብርጫ ክልሎች በመራጭነት የተሳተፉ ነዋሪዎችና ሂደቱን የተከታተሉ ምሁራን ስለ ምርጫው የተለያየ አመለካከት ያላቸው መሆኑን ለአሜሪካ ድምፅ ተናግረዋል። አንዳንዶቹ ሂደቱ አዲስና የተለየ ነበር ሲሉ፣ ሌሎች ደግሞ ካለፉት ምንም የተለየ አዲስ ነገር አላየንም ብለዋል። ነዋሪዎችንና ምሁራንን ያነጋገረው ባልደረባችን ደረጀ ደስታ ከኢትዮጵያ ዝርዝር ዘገባ ልኮልናል።
ሲሳይቱ ጫኔ እዚህ ከተማ ነዋሪ ነው። መርጠዋል በዘንድሮ ምርጫ ተሳትፈዋል። እንዴት ነበር ምርጫው?
ምርጫው ጥሩ ነው። ፍትሃዊ ነው። ደስ የሚል ነው። በራስ ፍላጎት ነው ያለው እንጂ ግዴታ የለበት ምን የለበት የሚፈልገው ሰው መምረጥ ይችላል። የሚያስፈልገኝ ምርጫ ሊሆነኛል ያለው
እኚህ ሴት በጎንደር ከተማ ከፋሲል ግንብ ስር በቆሎ እየጠበሱ በመሸጥ የሚተዳደሩ ናቸው። በዚህ ምርጫ ሂደት በተለያዩ የአገሪቱ ክፍሎች ተዘዋውሬ ያነጋገርኳቸው መራጮች የሚነግሩኝ ተመሳሳይ አገላለጽ ቢኖር ይጠቅመኛል ይመስለኛል ያልኩትን መርጫለሁ የሚል አይነት ነው። እዚያው የጎንደር ነዋሪና የአገር ሽማግሌ የሆኑት አቶ ባዩ በዛብህ በመራጭነታቸው ስላስተዋሉት የምርጫው ሂደት የሚከተለውን ብለዋል።
የተለያዩ ፓርቲዎች መወዳደራቸው፣ የፓርቲዎቹ ውድድር ወደፊት ጥሩ ፓርላማ በኢትዮጵያ ውስጥ የአገር አንድነትን የሚጠብቅ ፓርላማ፣ የሕዝብን ጥቅም የሚጠብቅ ፓርላማ ይመሰረታል የሚል እምነት ነበረኝ። አሁንም ያ እምነቴ አላላም። ምክንያቱም የተሰጠው ድምፅ ሁከት በሌለበት ሁኔታዎች ሕዝቡ በጥሞና ፓርቲዎችን በጥሞና እኔ በእውነት ፓርቲዎችን አመሰግናለሁ፣ ህዝቡንም አመሰግናለሁ። በጥሞና ይሆንናል ያለውን ህዝብ የመረጠበት የዲሞክራሲ የመጀመሪያ ፈርቀዳጅ ምርጫ ነው ብዬ አስባለሁ በእኔ በበኩሌ። እንግዲህ ምናልባት መጨረሻው አምሮ ደግሞ ኢትዮጵያን አንድ የሚያደርግ ምክር ቤት ተቋቁሞ በዚያ ምክር ቤት የተለያዩ አስተያየቶች እንደ ድሮ 100% አንድ ድምፅ ይዞ የገባ ፓርላማ ሳይኖርበት የተለያየ የህዝብ ጥቅምን የሚያስጠብቅ የተለያየ ዲሞክራሲ መንገድን የሚያመለክት የጋራ ጥቅምን የሚያስጠብቅ በዚህ ተከራክሮ በልዩነት ተከራክሮ ወደ አንድ አቅጣጫ መጥቶ ጥሩ አስተያየት ጥሩ ውሳኔ የሚሰጥ ጥሩ ህግ የሚያወጣ ፓርላማ ይፈጠራል ብዬ ተስፋ አደርጋለሁ።
አቶ ባዩ በዛብህ ምርጫው በሰላማዊ መንገድ ይካሄዳል የሚል ግምት እንዳልነበራቸው በመግለጽ የነበራቸውን ስጋት ገልጸዋል።
አንዳንድ ሁከት ይነሳል የሚል በዚህ በወጣቱ ግን ሁከት ይነሳ ይሆን የሚል ፍራቻ ነበረኝ። ግን ወጣቱ በእውነት በጣም በሚያስደስትና በሚያስገርም ሁኔታ ይህን የኃይል እርምጃን የስሜታዊነት ቁጣን ተወግዶ በማስተባበር እንዲያውም አይዟቸው አይዟቸው በማለት ባልሴቶቹን ሽማግሎቹን በመደገፍ ወደ ምርጫ ጣቢያው እንዲደርሱ በማድረግ ብዙ ነገር ሲያደርግ ስላየሁኝ በእውነቱ ይሄ በጣም የሚያስደስትና የህዝቡን መብሰል የወጣቱን መብሰል አይቻለሁ።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር የሆኑት አቶ መኩሪያ መካሻም ተመሳሳይ ግምት የነበራቸው መሆኑን በመግለጽ ሂደቱን እንደሚከተለው ገልጸዋል።
እንግዲህ ዋናው ነገር ኢትዮጵያ ውስጥ ሰላምና መረጋጋት ስለሌለ ህብረተሰቡ በጣም ረጅም ጊዜ በዝናብ በብርድ ሆኖ ምርጫውን ለመምረጥ ያሳየው ጉጉት በጣም ነው የደነቀኝ። ይሄ ትልቁ ጉዳይ ነው። ምክንያቱም ኢትዮጵያ ውስጥ ያለው ችግር እንዲፈታለት ስለሚፈልግ ህብረተሰቡ ያንን ምርጫ አድርጓል። በተለይ ደግሞ ህብረተሰቡ ያለበት ትልቅ ችግር የሰላምና መረጋጋት ብቻ ሳይሆን ከፍተኛ የሆነ የብሔራዊ መግባባት ጉዳይ፣ እንደገና የኢኮኖሚው ደግሞ በጣም መውደቅ እና የስራ አጥ መብዛት፣ የኑሮ ውድነት፣ እነዚህ ሁሉ ብዙ ችግሮች ያሉበት እንደገና ደግሞ ራሱ የፌዴራል ክልል እና የህገ መንግስት ያልተመለሱ ጥያቄዎች እነዚህ ጥያቄዎች እንዲመለሱለት ስለፈለገ እንግዲህ ምርጫው ተደርጓል። ትልቅ ሸክም ነው የተመረጡ ሰዎች ላይ ህብረተሰቡ የጣለው።
አቶ መኩሪያ የምርጫው አሳታፊነት ያው ያልተለመደ ባህሪ መሆኑን ገልጸው ህዝቡም ከማያውቀው መልአክ የሚያውቀውን አካል መርጧል የሚል አስተያየት በመጠቀም ሂደቱን እንደሚከተለው ገልጸውታል።
እንግዲህ እንደምታወቀው የኢትዮጵያ የፖለቲካ ባህል እጅግ በጣም ኋላ ጠንካራና ጠባብ የሆነ የአሳታፊነት ደረጃው እጅግ በጣም ዝቅተኛ ነው። ግን ምንድነው እሱ አናው ነገር ህዝቡ ማያውቀው መላእክት የሚያውቀውን ሰይጣን እንደሚባለው አይነት ምርጫ የተደረገ ይመስለኛል። ይሄ ደግሞ እንግዲህ የኢትዮጵያ ህዝብ ብዙ ጊዜ ፖለቲካ ፖሊሲዎች ላይ ሳይሆን መሪዎች ላይ ነው ትኩረት አድርጎ የሚመርጠው። ይሄም የራሱ የሆነ ተግዳሮት አለው። ምርጫው ሙሉ ለሙሉ ሀገሪቷ ውስጥ ተካሂዷል ማለት የሚቻል አይደለም። ያው እንደምታውቀው ባለው ችግር ምክንያት ብዙ ቦታዎች ምርጫዎች አልተደረጉም። እነዚህ ወደፊት የሚሟሉ ይሆናል። አሁን በቅርቡ ምናልባት ጠቅላይ ሚኒስትሩ እንደገለጹት ሌሎችንም የፖለቲካ ፓርቲዎች ያሳተፈ የመንግስት ስልጣን እሰጣለሁ ብለዋል። ይሄ ትልቅ እርምጃ ይመስለኛል። ምክንያቱም ብዙ የፖለቲካ ፓርቲዎች በጣም የሚወዳደሩ ራሳቸው ድምፅ ራሳቸው ፖሊሲ ያላቸው የገቡ አይመስለኝም። ስለዚህ ይሄ እንደዚህ አይነቱ ነገር በጣም ፖዚቲቭ የሆነ አመለካከት ምናልባት የሀገሪቷን የሰላም የኢኮኖሚ ችግር እና ሌሎችን ቅድም ያነሳኋቸውን ችግሮች ለመቅረፍ መፍትሄ ይሆናል ብዬ አስባለሁ።
የባህር ዳር ነዋሪ የሆኑት አቶ ምግባሩ ክንዴ ደግሞ የምርጫው ሰላማዊነትና ጅማሬው ጥሩ ቢሆንም በተለይም በገዢው ፓርቲ ብልጽግናና በሌሎች ድርጅቶች ዘንድ ሂደቱን ዲሞክራሲያዊ የማያደርጉ ያልተገቡ ነገሮች መኖራቸውን በመግለጽ የሚከተለውን ብለዋል።
በአንዳንድ የፖለቲካ ፓርቲዎች ትንሽ ችግር ነበር። ለምሳሌ ህዝቡ እኔ አሁን ለመምረጥ በሄድኩበት ወቅት ያጋጠመኝ ብዙ ነገር አለ። ህዝቡ አካባቢም ደግሞ ለምኖርበት አካባቢ ቀድሞ የሆነበት አካባቢ በብልጽግና በኩል ትንሽ ችግር ነበር። አልፎ አልፎ ህዝቡን እንትን ማለት ለምርጫ የሚያክል አደረጃጀት መፍጠር ማለት ነው። ከዛ ውጭ ደግሞ አንዳንድ ደግሞ ምልክታቸውን በየቤቱ ወደ ምርጫ ስራቱ ደግሞ መንገድ ላይ ጠብቆ ምልክት የመስጠት ነበረ። በተወሰኑ ፓርቲዎች ላይ እሱ ነበር። ከዛ ውጭ ደግሞ ትንሽም አብዛኛው ሰው ያን ያየ ቀድማቸው በፊት የነበሩት እንደዚህ አይነት ችግሮችን ያየ ያልመረጠም ሰው አለ። ካርድን ድምጽ ያልሰጠበት ብዙ ማውቃቸው ሰዎች አሁኑ በእኔ በኩል ለምሳሌ እና ትንሽ እንደዚህ አይነት ችግር ነበር። ከዛ ውጭ ከጸጥታ ጋር ተያይዞ ደግሞ እንደዚህ አካባቢ ሚኒሻዎች ላይ ትንሽ ክፍተት ነበረ። ታዛቢዎችን አዋቅም በተለይ አሁን የተወሰኑ ፖለቲካ ፓርቲዎችን እንደ ኢዜማና አብን ያሉትን የእነሱን ድምጾች ታዛቢዎች ማሰርም ማንገላታትም ከታዛቢነት ማስወጣትም ነበረ። እሱን ምርጫ አስተባባሪዎችም አረፈደም ቢሆን
በተለይ በኦሮሚያ ክልል ያለውን የምርጫ ሂደት እንደ ምሳሌ በማንሳት የዘንድሮ ምርጫ የተለየ ነው ለማለት ያስቸግራል የሚሉት የምጣኔ ሀብት ባለሙያ የሆኑት ዶክተር ጉቱ ቴሶ የምርጫውን ሂደት እንደሚከተለው ገምግመውታል።
በዘንድሮ የተካሄደው ምርጫ ከዚህ በፊት ከነበሩት ምርጫዎች እንደዚያም የተለየ ነው ለማለት ያስቸግራል። ከሁሉም ነገር ይልቅ ደግሞ አገሪቷ መልከ ብዙ ችግር ውስጥ ባለችበት ጊዜ ነው እንግዲህ ይሄ ምርጫ የተካሄደው። በብዙ የኢትዮጵያ ክፍል ሰላምና አለመረጋጋት የሌለበት ሰዓት ወደ ምስራቅም ወደ ምዕራብም ወደ ደቡብም በተለይም ደግሞ ወደ ሰሜን ትልቅ የሰላምና አለመረጋጋት በጠፋበት ጊዜ ውስጥ የተካሄደው እና ብዙ ችግሮች ብዙ ልሚያሉ የማይችሉት ነገሮች ሁሉ የሚኖሩበት ሂደት ነው ብሎ ማየት ይቻላል። ነው የኢትዮጵያ ምርጫ ቦርድ አንድም ሁለት የተለያዩ ጊዜ የተሰጣቸው የነበሩ መግለጫዎች አሉ። በተለይ ታዛቢዎችን ወደ ምርጫ ታዲያዎች ከመላክ አንጻር አንዳንድ ሁኔታ አስቸጋሪ ከመሆናቸው የሚፈለጉ ቁጥር መጠን አለመገኘ ከሌሎች ሀገር ይመጡ የነበሩ ምንድነው ቡድኖች በሌላው ጊዜ አለመሳካታቸውን ሲያሳይ ነበርና ይሄ አንዱ በምርጫው ሂደት ውስጥ ምናልባት እንደ ግለሰብ ከሰማኋቸው መረጃ የታዘብኩት ነው የነበረው። ሌላው ከተወዳዳሪነት አንጻር ነው እና ምናልባት እንደ ኦሮሚያ ክልል ብዙም ተፎካካሪ ፓርቲዎች አልተሳተፉበትም ነው አንድ ወይም ደግሞ ሁለት ሊሆን የሚችሉ የፖለቲካ ፓርቲዎች ብቻ አይተሳተፉበት ነበረ። ከዚህ በፊት ጅዛም ይመስል ጥንካሬ ይኖረም አይኖረም የተሻለ ተሳትፎ የነበራቸው ፖለቲካ ፓርቲዎች ነበሩ። በዚህኛው ዙር ግን ብዙም ብዙ ፖለቲካ ፓርቲዎች ተሳትፈዋል ሊያስብል የሚችል ታይበት ሁኔታ ነው የነበረው። እንጠት የተካሄዱባቸው ሁኔታዎች እንግዲህ ብዙ ነገሮች በተሳለፈ እንዳይሄዱ ያደረጉባቸው ሁኔታዎችም ከብዙ ማህበራዊ ጉዞን መገናኛ አይተናል። ካርዶችም በታጠቁ ኃይላትም ኢንተርፌስ ሲደረጉ እንግዲህ ብዙ ጊዜ ብዙ ቦታ ላይ ብዙ ማህበራዊ መገናኛ የታዩበት ሁኔታ ነው የነበረው እና እንደገናም አዲስ አበባ ውስጥ ትልቅ ከተማዎች ውስጥ የተካሄዱ ጥሩ እንቅስቃሴዎች የነበሩበት ጥሩ የፉክክር ጊዜያት እንደነበረ እንጂ የፖለቲካ ፓርቲዎች የታቀፉበትና የማስታወቂያቸውንም የራሳቸውንም ከማስተዋወቅ አንጻር ብዙ ሊባሉ የሚችሉ እኔ እንኳን ከማቃቸው ድረስ አራት አምስት ሊሆኑ የሚችሉ ሌሎች ፓርቲዎች የተካተቱበት ሁኔታ እንደነበረ እንደ አንድ ግለሰብ ለመታወቅ ችያለን። እንደዚሁም ደግሞ በብዙ ችግር ምክንያት መሳተፍ አቅቷቸው ወደ ቤት ገብቶ የተቀመጠም እንዳለ ሆኖ ማለት ነው።
የመራጮች ምርጫ የሆነው አሸናፊው የፖለቲካ ድርጅት ማ ሊሆን ይችላል ለሚለው ጥያቄ የምርጫ ቦርድ የተጠቃለለ ይፋዊ መግለጫ የሚጠበቅ ቢሆንም ያነጋገርኳቸው ዜጎችና ተንታኞች ግን ለግምት የተቸገሩ አይመስልም። በተለይም ብዙ ዋነኞቹ የፖለቲካ ድርጅቶች አልተሳተፉበትም በሚባለው ኦሮሚያ ክልል ግምቱ አስቸጋሪ ባይመስልም የተሻለ ፍክክር ተደርጎበታል በተባለው የአማራው ክልልም ተመሳሳይ ግምት መኖሩን ለጉዳዩ ቅርበት ያላቸው ገልጸውልኛል። የአማራው ክልል ርዕሰ መስተዳድር ማህበራዊ ዘርፍ አማካሪና የክልሉ የምርጫ ጉዳይ ኦፊሰር ወይዘሮ ወለላ መብራት የሰጡኝን ማብራሪያና ከተለያዩ የፖለቲካ ድርጅቶች ያሰባሰብኩትን ማብራሪያ በሚከተለው ዘገባ ይዤ ቀርባለሁ። ለአሜሪካ ድምጽ ራዲዮ ከአዲስ አበባ ለተጠናከረው ዘገባ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን ለዘገባው እናመሰግናለን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል። ሰላም ደህና ደሩ። ፕሮግራማችን ተጠናቋል። ¶¶